America. Yeah, America Adams Radio Tabiano. ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 14 2012 ዓመተ ምህረት ዝግጅታችን ጀመረ። በኦሮሚያ ክልል በተፈጠረው ሁከት ከ1000 በላይ መኖሪያ ቤቶችና ከ240 በላይ ተሽከርካሪዎች መውደማቸውን የክልሉ መንግስት ቃል አቀባይ አስታወቁ።
ዲጋችን ተራራ ክስቱ በራሱ የመንግስት የማቋቋም ስራ እንዲሰራ በአካል በዛው ሰገንተን ኮሚቴ ማቋቋም ወደ ስራ እንዲገቡ ተደርጓል። ከዛም በላይ መንግስት መረጃ የማሰባሰብ ስራ ነው የሰራው።
የኦሮሚያ ክልል ኮሚኒኬሽን ቃል አቀባይ አቶ ጌታቸው ባልቻ ናቸው የሰጡነን ማብራሪያ ይዘን እንመለሳለን።
መቼም ይሄን ተሞን የመግለጫው ብዛት ለማስተዋልም ለማዳመጥም ለመተንተንም ያታክታል። ከዚህ ጋር በተያያዘ ነው እንግዲህ በርከት ያሉ መግለጫዎች ሲወጡ አንዳንዶቹም ነገራችን ላይ አስተባብራቸው ይጋጫሉ።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው በትግራይ ክልል መንግስት በኩል ትላንት ለቀረበው ወቀሳ ምላሽ አላቸው። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተካሄዱ 6544 የላቦራቶሪ ምርመራዎች 561 ሰዎች ኮሮና ቫይረስ እንደተገኘባቸው ታውቋል። በአጠቃላይ ቫይረሱ በመርመራ የተገኘላቸው ሰዎች ቁጥር 11072 መድረሱን የጤና ሚኒስቴር አስታውቋል። ከነዚህም ውስጥ 409 ከአዲስ አበባ፣ 52 ከጋምቤላ፣ 16 ከትግራይ፣ 3 ከአፋር፣ 6 ከአማራ፣ 25 ከኦሮሚያ፣ 11 ከደቡብ ብሔር ብሔረሰቦች፣ 8 ከቤንሻንጉል፣ 12 ከድሬዳዋ፣ 3 ከሶማሌ ክልል፣ 8 ከሐረሪና 8 ከሲዳማ ክልሎች መሆኑን ዘርዝሯል። በአጠቃላይ በዛሬው ዕለት 7 ሰዎች በቫይረሱ የተነሳ ህይወታቸውን ያጡ ሲሆን 3ቱ በለይቶ ማቆያ የነበሩ ሲሆኑ 4ቱ ደግሞ በአስከሬን ናሙና ውጤት የተገኙ መሆናቸውን ሚኒስቴሩ ጨምሮ አመልክቷል። በኢትዮጵያ በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር 180 መድረሱ ነው። በአጠቃላይ በሀገሪቱ እስካሁን ለ342866 ሰዎች የኮቪድ-19 ምርመራ የተካሄደ ሲሆን በአሁኑ ሰዓት 5442 ሰዎች በለይቶ ማቆያ ውስጥ እንደሚገኙ የጤና ሚኒስቴር መረጃ ጨምሮ ጠቁመዋል። የቀድሞ የሱዳን ፕሬዚደንት ኦመር አልበሽር ዛሬ ካርቱም ፍርድ ቤት ቀርበዋል። የቀረቡት ከ30 ዓመታት በፊት ስልጣን በጨበጡበት ወታደራዊ መፈንቅለ መንግስት በተጫወቱት ሚና በቀረበባቸው ክስ መሆኑ ታውቋል። ባለፈው ዓመት በአገር አቀፍ ተቃውሞ ከስልጣናቸው የተነሱት አልበሽር በሙስና ወንጀል በተፈረደባቸው የሁለት ዓመት እስራት ቅጣት እስር ላይ እንደሚገኙ ይታወቃል። ከ76 ዓመቱ አልበሽር ጋር 16 ሌሎች የቀድሞ ባለስልጣኖቻቸው ከመፈንቅለ መንግስቱ በተያያዘ ተከሰዋል። አሁን ሀገሪቱን እያስተዳደረ ያለው የሽግግር መንግስት ባለም አቀፍ ማህበረሰብ ዘንድ ተቀባይነት ለማግኘት የለውጥ እርምጃዎችን እየወሰደ ነው። ሱዳን የቀድሞውን ፕሬዝደንት አልበሽርን በዳርፉር ግጭት በተፈጸሙ የጦር ወንጀልና የዘር ማጥፋት ወንጀሎች ለሚፈልጋቸው ለዓለም አቀፉ የወንጀል ፍርድ ቤት ICC አሳልፋ ልትሰጥም ቃል ገብታለች። የግብጽ ፓርላማ የሀገሪቱ መንግስት ወታደሮችን ወደ ሊቢያ እንዲያዘምት ትናንት ፈቃድ መስጠቱን ተከትሎ የሊቢያው ግጭት መፋፋሙ ነው የሚለውን ስጋት እያጎላው መጥቷል። ቱርክ በሌላ በኩል ለሊቢያ የብሔራዊ ውል መንግስት የምትሰጠውን ድጋፍ በእጥፍ ማሳደጓም ጦርነቱ በክልሉ እየሰፋ የመሄዱን ስጋት አብዝቶ አጭሮታል። አንካራ በግጭቱ የምታደርገውን ጣልቃ ገብነት እንድትገታ ዓለም አቀፍ ግፊት እየበረታባት ነው። ትናንት ሰኞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እና የግብጽ ፕሬዝዳንት አብደል ፈታህ አልሲሲ በቴሌፎን ከተነጋገሩ በኋላ በሊቢያ ተኩስ አቁም እንዲደረስ ዓለም አቀፍ ተማጽኖን ተቀላቅለዋል። ባለፈው ሳምንት የአውሮፓ ህብረት ተመሳሳይ ጥሪ ማቅረቡ ይታወሳል። የመን ውስጥ ኮቪድ-19 ያሰጋቸው ከ10,000 በላይ ሰዎች ቤቶቻቸውን እየጣሉ መሸሻቸውን ዓለም አቀፉ የፍልሰት ድርጅት IOM አስታወቀ። በሁከትና በትርምስ በተዋጠችው ሀገር ውስጥ ሰዎች በኮቪድ ምክንያት ከቤታቸው መፈናቀል የጀመሩት ባለፈው ሚያዝያ ወር መሆኑንም ድርጅቱ ጠቁሟል። ሊሳ ሽላይን ከጂኒቫ ያጠናቀረችው ዘገባ አለ፣ ሶሎሞን አባተ ያቀርበዋል።
የመን ለስድስት ዓመታት ያህል እየታመሰችበት ባለው ብጥብጥ ምክንያት እንዲሁም ከ3 ሚሊዮን በላይ ዜጎቿ ተፈናቅለውባታል። አሁን ደግሞ ኮቪድ-19 ተጨማሪ የመፈናቀል ምክንያት ሆኗል። ወረርሽኙ በተሰባበረው ምጣኔ ሀብት ላይ ያሳረፈው ተጨማሪ ጫና፣ መሰረታዊ አገልግሎቶች መቋረጣቸው ሰውም ለኮሮና ቫይረስ እጋለጣለሁ በሚል ያደረበት ፍርሃት ሁሉ ያሳድደዋል ብሏል IOM። በተለይ ደግሞ የኮቪድ-19 ጫና ጎልቶ እየታየ ያለው እንዲሁም እየተጎሳቆሉና እየተንከራተቱ ባሉ ሰዎች ላይ መሆኑን የዓለም አቀፉ የፍልሰት ድርጅት ቃል አቀባይ ፖል ዲላን ተናግረዋል። አሁን ሰዎች ልጆቻቸውን የሚያለብሱትን ጨምሮ ለዕለት ተዕለት ሕይወታቸው የሚገለገሉባቸውን ቁሳቁስ ሁሉ መሸጥ መጀመራቸውን፣ ቀድሞ የቤት ሰራተኞች የነበሩ አሰሪዎቻቸው ኮቪድ ያመጡብናል እያሉ ስላባረሯቸው ለጎዳና ላይ ልመናና ሕይወት መዳረጋቸውን ተጎጂዎቹ እንደነገሯቸው ዲላን ገልጸዋል። የመን ውስጥ እስካሁን ከ1600 በላይ ቁጥር ያለው ሰው ለኮሮና ቫይረስ መጋለጡና 445 ሰው መሞቱን የዓለም የጤና ድርጅት አስታውቋል። በዚያ ላይ የተዛባው መረጃ ለአዳዲስ ጥቃቶች በር መክፈቱን የIOM ዲላን ጠቁመዋል።
False information that's being circulated in different areas about the virus.
ስለ ቫይረሱ በተለያዩ አካባቢዎች የተሳሳቱ መረጃዎች ይናፈሳሉ። መጤጠልነትና በውጭ ሰዎች እንዲሁም በተፈናቃዮች ላይ የሚፈጸሙ ጥቃቶች ከነዚህ የተሳሳቱ አገላለጾችና መረጃዎች የሚመነጩ ስለመሆናቸው ግልጽ ማሳያ ነው።
የተባበሩት መንግስታት ድርጅት ለየመን የኮቪድ-19 ሕክምናና መከላከያ ከጠየቀው የ385 ሚሊዮን ዶላር ድጋፍ እስካሁን ያገኘው 14% ብቻ በመሆኑ የብረታ ችግር ውስጥ መሆኑን ገልጿል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች፣ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር የተረጋገጠው ከ14.7 ሚሊዮን በላይ አሻቅቧል። በበሽታው ሕይወታቸውን ያጡት ደግሞ ወደ 610,000 እየተቃረቡ ነው። ቫይረሱን ለመከላከል የሚሰራና ጉዳት የማያስከትል ክትባት ፍለጋ ላይ የሚገኙት ተመራማሪዎች ደግሞ ጥሩ እርምጃ እያዩ መሆናቸውን እየተናገሩ ነው። የብሪታንያ ኦክስፎርድ ዩኒቨርሲቲና የእንግሊዝና ስዊድን የመድኃኒት ኩባንያ አስትራዜኔካ በጋራ የቀመሙት አንዱ ሲሆን፣ ሌላው ደግሞ ካንሳይኖ የተባለው የቻይና ባዮቴክ ኩባንያ የሰራው ክትባት ነው። በሰው ላይ በተደረጉ ሙከራዎች ክትባቶቹ ጠንካራ ውጤት ማሳየታቸውን The Lancet መጽሔት ላይ የወጡ ጥናቶች አስታውቀዋል። የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር እና የጀርመኑ ባዮቴክ በህብረት የቀመሙት ክትባት ጥሩ ውጤት ማሳየቱንም ትናንት አስታውቀዋል። በተለይ የኦክስፎርድ እና አስትራዜኔካው ክትባት ትልቁን ትኩረት እንደሳበ እየታየ ነው። ይህ የሆነበት ምክንያት የሚሰራው ክትባት ፍቱንነቱ ከተረጋገጠና የተቆጣጣሪዎችን ፈቃድ ካገኘ ክትባቶቹን ለማቅረብ ከበርካታ የዓለም መንግስታት ጋር ስምምነት በመፈራረሙ ነው። ኒውዮርክ ታይምስ ጋዜጣ እንደዘገበው ክትባቶቹ ብሪታንያ፣ ደቡብ አፍሪካና ብራዚል ውስጥ ከ10,000 ለሚበልጡ በጎ ፈቃደኛ ተሳታፊዎች ተሰጥተዋል። በሚቀጥለው ሳምንት ደግሞ ዩናይትድ ስቴትስ ውስጥ ለ30,000 በጎ ፈቃደኛ የሙከራው ተሳታፊዎች ይሰጣሉ ተብሏል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት
ጀመረ።
ጤና ይስጥልኝ የተከበራችሁ አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የሥራ ቦታዎችን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊ ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ በመሰረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ ወይም በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖሩባቸው በቅድሚያ ይቅርታ እንጠይቃለን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች ባኮ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን፣ እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ስራችን ላይ ነን፣ ከእናንተ ጋር ነን። amharic.voanews.com ወይም ማህበራዊ መገናኛ ገጾቻችን ላይ ቪኦኤ አምሃሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቱብ ላይ ያገኙናል። በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል።
በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ ሲንወቅ ብለው ቢሉ የሚጻፉ ጽሁፎች በሙሉ ከላይ እስከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውን ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱን እንደማይጎዳ አድርጎ የምንሰራው ስራ ዝርዝረን ያልጻፍን በመሆናችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን
ዲያቆን ዮሴፍ ተፈሪ የዓለም አቀፉ ዘመቻ አስተባባሪዎች ሰብሳቢ ናቸው፣ አነጋግረናቸዋል። የኢዜማ መሪ ዶክተር ብርሃኑ ነጋም ስለ ህዳሴ ተናግረዋል።
ኢትዮጵያውያን አንድ ነገር ያለን ለራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና እንዴ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ አስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያይተን አይደለም መቆም ያለብን፣ በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይህንን ደግሞ እንደምንወጣው ምንም ጥርጥር የለኝ።
በምሽቱ ዝግጅታችን በስፋት ይመለሳሉ፣ ጠብቋቸው። በቅንብሩ ጽዮን ግርማ አብራኛለች። የማስተናግዳችሁ ሰሎሞን አባተ ነኝ። የአባይ ዙሪያ ድምጾች
ተቀምጬ ወረፋ ጠብቄ የማመጣ
ስንት ሰዓት ወረፋ ይጠብቃል?
ጠዋት ይሄን ነው ጠዋት ይሄን ስተውን አራት ሰዓት አይበልጥም።
ህዝቡ 240 ሰው ነው የሚጠቀምበት። ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለው ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። ብቻ አንድ ጀሪካ ውሃ ለመጠጥ ብቻ አላት።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው?
አነጋግረናቸዋል፣ ሰሟቸዋላችሁ።
በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው።
ስለ ደቡብ ሰላም በጎ ወሬ አለ።
እንደዚህ አይነት ወረርሽኝ ሲከሰት አገር ምድሩ ሲደነግጥና ከባድ ንቅናቄ ሲያደርግ መሳተፍ አስፈላጊ ሆኖ ስላገኘ ነው። ይህንን ምክንያት በማድረግ ራሳችንን በፍጥነት አደራጅተን የአርበኛው ልጅ አርበኛ በሚል መሪ ቃል እንቅስቃሴ እያደረግን እንገኛለን።
ኢትዮጵያውያን በኮሪያ ኮቪድ-19 አገናኛቸው፣ ይደጋገፋሉ። አግኝተናቸዋል፣ አነጋግረናቸዋል። የአባይና የህዳሴ ግድብ ጉዳይ በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል። ሰሞኑንም ለዩናይትድ ስቴትስ የገንዘብ ሚኒስትር ደብዳቤ ጽፈው መልስም ተሰጥቷቸዋል። ሰው ላስተዋውቃችሁና ታሪኩን ይንገሩ።
ስሜ ዲያቆን ዮሴፍ ተፈሪ ነው። የምኖረው ኮሎራዶ ነው። እኔ የምወክለው ድርጅት የኢትዮጵያ አሜሪካውያን የዜጎች ምክር ቤት ነው የሚባለው። 3 ዓመት ነው በህጋዊ መሰረት ከተቋቋመን። ቀደም ሲል በተለይም ብዙ ኢትዮጵያኖች የሚያውቁት HR 128 የሚባለውን ህግ በአሜሪካን ኮንግረስ ላይ አስረቅቀን እንዲጸድቅ ካደረጉ አካሎች አንደኛውንን እኔ በሊቀመንበርነት ሰብሳቢነት የምወክለው ድርጅት ነው።
ዲያቆን ዮሴፍ ተፈሪ፣ በቅድሚያ ለጊዜው በጣም አመሰግናለሁኝ። ሰሞኑን በኢትዮጵያ በሱዳንና በግብጽ መካከል በዩናይትድ ስቴትስና በዓለም ባንክ ታዛቢነት ሲካሄዱ ከቆዩት ድርድሮች በኋላ በተደረሰበት ሁኔታ ላይ እናንተ የጻፋችሁት ደብዳቤ ነበር። ያንን ደብዳቤ መሰረት በማድረግ የዩናይትድ ስቴትስ የገንዘብ ሚኒስትር አማካሪ አዳም ሌሪክ የፈረሙበት ደብዳቤ ነው የዚህ ጥሪ መነሻ። ስለዚህ ዲያቆን ዮሴፍ፣ እስቲ ከመጀመሪያው እንነሳና ምንድን ነበር የጻፋችሁት? ለምን ጻፋችሁ ያንን ደብዳቤ?
በአባይ ግድብ ጉዳይ ላይ አሜሪካኖች ቀደም ሲል ራሳቸው በታዛቢነት ደረጃ 3ቱን ፈሳሽ ሀገሮችን አንድ ላይ ሰብስቦ በሚያደርጉት ጉባኤ ላይ ለመገኘት ጠይቀው ወዳጅ ሀገር ስለጠየቀ ያንን በዲፕሎማሲ መንገድ እምቢ ማለት አጉል ይሆናል በሚል ይመስለኛል በኢትዮጵያ መንግስት ፈቃደኝነቱን አሳይቶ እነሱን በታዛቢነት ብቻ እንዲሆኑ ተደርጎ 4 ስብሰባ አድርገው ነበር። በመጨረሻ ላይ ግን የአሜሪካን መንግስት ዓለም ባንክ ጋር በመሆን አንድ ላይ የታዛቢነትን ሁኔታ ትተው ወደ ጉባኤውን የመምራት እንደውም በኋላ ወደ መጨረሻ ላይ አዲስ ረቂቅ የመስማሚያ ረቂቅም እስከ መጽሐፍ ድረስ በመድረሳቸው የኢትዮጵያ መንግስት በዚህ ምክንያት ፈቃደኛ ባለመሆናቸው በ4ኛው ስብሰባ ላይ ሳይገኙ ቀርተው ያ ስብሰባ የተጠበቀው ለመቼ ነበር? በፌብሩዋሪ መጨረሻ፣ ባለፈው ወር ማለት ነው መጨረሻ፣ ከዛሬ 15 ቀን
የካቲት መጨረሻ ነው የሚለው የነበረው
ትክክል። እና በዛ ሰዓት ላይ መጥተው እንዲፈርሙ የሚጠይቅ ነበር እና ኢትዮጵያንን ፈቃደኛ ስላልሆነች ይሄ ጉዳይ ከአሜሪካን ውጭ ጉዳይ ሚኒስትር ወጥቶ ለዋናው ለግምጃ ቤቱ ትሬሽሪ ዲፓርትመንት ለሚባለው ተሰጥቶ ስለነበረ ሌሎችም አይነት ተጽዕኖ ሊደረግ በኢትዮጵያ ላይ የታሰበ መሆኑ እንግዲህ እኛም ውጭ ያለነው ኢትዮጵያኖች ይህንን ነገር የሀገራዊ ሕልውናን የሚነካ የሀገሩን ጥቅም የሚነካ በመሆኑ ምን እናድርግ በሚል ባደረግነው ሰላማዊ ሰልፍ ደብዳቤዎች ለስቴት ዲፓርትመንት እና ለዚሁ ለግምጃ ቤት ዋናው ኃላፊ ስቲቨን ሚኑሺ ይባላል ለሱ የእኛን አቋም በዝርዝር ገልጸን አሜሪካ ያደረገችውን ጣልቃ ገብነትን በመቃወም ከእንግዲህ ወዲህ የሚኖረው ድርድር ከሀያላን ጫና የወጣ እነዚህን 3ቱን ዋና አፈሳሽ ሀገሮች ውስጥ ያሉትን በጉባኤ ለብቻ ላይ እንዲሳተፉ የሚጠይቅ ነበር። ለዛ ነው እንግዲህ መልስ የተሰጠን ማለት ነው።
ለመሆኑ በመልሱ ረግታችኋል ዲያቆን ዮሴፍ?
አረግታን። በአንድ በኩል የሚሉት እኛ በዚህ ጉዳይ ውስጥ የገባንበት የተያዘው የቆየው ጉባኤ እና ድርድር መያዣ ጫፍ ስላጣ እኛም ልንርዳ በሚል ነው እንጂ የኢትዮጵያን ህልውና ለመግፋት አይደለም ይልና እዛው ረፍተ ነገር ላይ የሚቀጥለው የሚናገሩት ነገር ምንድን ነው? ግድቡ ሴፍቲ ማለት በትክክል መሰራቱና በትክክል መስራት እንደሚችል እኛ ማረጋገጥ አለብን። ለዚህ ነው ምክንያቱም ከኢትዮጵያ አልፎ ላሉት ለሱዳንና ለግብጽ አስጊ ነገር ስራ በመሆኑ እኛ ያንን የመቆጣጠር ሳይሆን ገብተን እኛም ብንሆን ምርመራ ማድረግ የምንችልበትን ነው የገፋንበት ይላል። ቴክኒካል ይሉታል እዛ ደብዳቸው ለና እኛ ደግሞ ምንለው ያ ጉዳይ ነው የኢትዮጵያን ልዑላዊነትን የሚነካ ነገር መሆኑን ስለተገነዘብን አሁን ያለነው እንግዲህ በዚህ ሁኔታ ስለሆነ ጌታዬ እንደጠየከኝ እኛ በዚህ ጉዳይ ላይ አጥጋቢ ነው አንልም፣ ግን አክብረው መላካቸው ለእኛ ለዲያስፖራ አካል በሌላም ቦታ ተጽዕኖ ስለተነሳባቸው ይህንን ጉዳይ እንድንነጋገር ከነሱ ጋር የሚጋብዝ አይነት ሆነ ደብዳቤ ሆኖ አግኝተነዋል።
እና ከዚህ በኋላ ከነሱ ጋር የመነጋገር የመጻጻፍ የገንዘብ ሚኒስትሩን አግኝቶ የመነጋገር ሀሳብ አላችሁ? በሌላስ ደረጃ ቅድም እንደነገሩኝ የተወካዮች ምክር ቤቱን ህግ HR 128ንም እንደዚሁ ስትከታተሉ ነበርና ከተወካዮች ምክር ቤት አባላት ከእንደራሴዎች ጋር የመገናኘት የመቀጠል ዘመቻችሁን ሀሳብ አላችሁ እንዴ?
አዎ፣ እንግዲህ ይህ ነገር ሰፋ ባለ መንገድ ካልተያዘ በስተቀር ጉዳዩ በእውነት ከአንድ ድርጅት አቅም በላይ ነው። በመንግስት ደረጃ የተያዘ ጉዳይ ሆኖ በዚህም ደግሞ ሲመጣ እንደውም ከኤችአር 128 ጋር ሲነጻጽር ይሄ በጣም ሰፊ በጣም ከባድ የሆነ ጉዳይ በመሆኑ እኛም ሌሎችን አካሎች በዚህ ጉዳይ ላይ እንዲሳተፉ አርገናል። ከዚህ በፊት አብረውን ያልነበሩ ብዙ አዳዲስ ኃይሎች በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ ሲነወቅ ብለው ቢሉ የሚጻፉ ጽሁፎች በሙሉ ከላይ እስከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውን ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱን እንደማይጎዳ አድርጎ የምንሰራው ስራ ዝርዝረን ያልጻፍን በመሆናችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን ነገር ግን አሁን ለተጠየቀው ጥያቄ ግን በትክክል የህግ አማካሪዎችን ጀምረናል ማነጋገር። 3-4 የሆኑ የተለያዩ የህግ አማካሪዎችም እንደውም በሰሞኑ በተለይ በቅርቡ እዚሁ እኛም ጋር ኮሎራዶ ያሉት ጄሰን ክሮ የኢትዮጵያንና የግብፅን ጉዳይ በሚመለከት አሜሪካ ተጽዕኖ ማድረግ አይገባትም፣ ራሷ ገብታ ፌር ባልሆነ ወይም እውነተኛ ዳኝነት በተሞላበት ሁኔታ ድርድሩን ማታካሂድ ስለሆነች ራሷን ገለልተኛ ማድረግ አለባት፣ ሶስቱ ሀገሮች በራሳቸው በጀመሩት ውይይት መቀጠል አለባቸው የሚል መግለጫ አውጥተዋል። እንዲሁም የካሊፎርኒያውንም እንዲሁ የነቫዳውም እንደዚሁ። አሁን እንደውም በዚህ ሳምንት የጀመርነው ሙሉ አንድ ገጽ የሆነ አቋም መግለጫ ለሁሉ ኢትዮጵያኖች ልክ በኤችአር 128 ጊዜ እንዳደረግነው በያሉበት አገር እና ስቴቶች ውስጥ እንግዲህ እንደሚታወቀው በዲስትሪክት ደረጃ ነው እነዚህ የኮንግረስ አባሎች ያሉት እና በሚኖሩበት ዲስትሪክት ሁሉ እየሄዱ የሚያነጋግሩበትን ይፋ የሆነ ደብዳቤ፣ ምክንያቱም ሁላችንም አንድ ቃል መናገር መቻል አለብን፣ ይዘው የእነሱን የህግ ተወካዮች የኢትዮጵያን ጉዳይ እንዲያስረዱ ስራ ጀምረናል። በዚህም ትንሽ ተስፋ የሚሰጥ ነገር እያየን ነው በየቦታው እና የዚህም ተጽዕኖ በነ ለዚሁ ለስቲቨን ሚኑቺ ቢል ለሚመራው ምግንጃ ቤት አሁን በቀጥታ ለነሱ እንዲደርስ እየተደረገ ነው። በሌላ በኩል ደግሞ ነገሩን የኢትዮጵያን ህዝብ በተለይ ዲያስፖራውን ያለውን እንዲካፈልበት ለማድረግ ፔቲሽን ጀምረናል። በዚህ ፔቲሽን ወደ 79,000 ፊርማ በዚች በአንድ ሳምንት ውስጥ አግኝተናል። ከዚህም በላይ እንዲገኝ ነው የምንፈልገው። ለእነሱና ለፕሬዚደንት ትራምፕ እና ለስቴት ዲፓርትመንት የሚደርስ ነው እና በዚሁ አጋጣሚ ያልፈረሙ ሰዎች change.org ከሚባለው ውስጥ ነው የገባው ናይል የሚለውን ቢከቱ የእኛን ያወጣላቸዋል። እና እንግዲህ ሰፋ ባለ መንገድ በእንዲህ አይነት ሁኔታ ነው የጀመርነው።
ዲያቆን ዮሴፍ ከዚህ በፊት የውሃ ሚኒስትሩን ሳናግራቸው ሲደረጉ የነበሩት ንግግሮች የኢትዮጵያን ሉዓላዊነት ሊዳፈሩ የሚችሉ በአሜሪካ በኩል በተለይ ደግሞ በእኩልነት አይን በሚኒስትርና በሚኒስትር አይን ይታዩ ያልነበሩ እና ትንሽ ስሜታቸውን ይነካ የነበረ እንደ ሀገርም እንደ መሪም አድርገው ነበር የገለጹልኝ። እና ለመሆኑ እናንተ ከኢትዮጵያ መሪዎች ጋር ተነጋግራችኋል? በዚህ ጉዳይ በየትም ደረጃ ገልጸውላችኋል? ይሄንን እናንተ ተሰምታችኋል ይህ ስሜት?
አዎ፣ ይሄ በጣም ትልቅ ነገር ኢምፖርታንት ጥያቄ ነው። ለምን ይህንን አይነት ነገር በተለይ በመንግስት ደረጃ የተያዘ ጉዳይ በተለይ ደግሞ እኛም ብንሆን በቅጡ ያለውን ውስጡ ያለውን የድርድሩን ውጥንቅጥ በደንብ ገና ያልበሰልንበት በመሆኑ በመጀመሪያ ያደረግነው ኤምባሲ ውስጥ ገብተን ለክቡር አምባሳደሩ
ለኢትዮጵያ አምባሳደር በአሜሪካ
አቶ ፍጹም አረጋን ገብተን አግኝተናቸዋል እና አንደኛ ምን ላይ ነው ያለው ሁኔታው፣ ሁለተኛ የእኛን እርዳታ ትፈልጋላችሁ ወይ፣ ሶስተኛ ደግሞ በተቻለን መጠን ጉዳዩ አሳሳቢ በመሆኑ እኛ የምናደርገውን ነገር ለእናንተም እየገለጽን መስራት እንችላለን ወይ ብለን ሙሉ ውይይት አድርገን ነው ይህንን ነገር የጀመርነው። አሁንም ይሄ ደብዳቤ ተመልሶ ምላሽ ሲመጣ ምላሹን ሰጥተናቸው እዩትና ይሄ ለእናንተ ለሰጧችሁ ኦፊሻል ለሆነው መልስ ጋር ተመሳሳይ ነው ወይ ብለን ጠይቀን ምን አይነት ምክርስ ትምክሩናላችሁ መልስ ለመስጠት እንድንችል በሚል በጥንቃቄ ነው ያደረግነው። ምክንያቱም አብዛኛው ጉዳይ በመንግስት ደረጃ የተያዘ በመሆኑ ከሲቪክ ድርጅቶች ከግለሰቦች በላይ መንግስት ከመንግስት ጋር ያደረገው ሚኒስትሮች ከሚኒስትሮች ጋር ያደረጉት ውይይት ስለሆነ በጣም ጥንቃቄ ማድረግ አለብን። እኛ የምንለው ምንድን ነው ኢትዮጵያ ባዶ እጇን አይደለችም ህዝብም ማላት ዲያስፖራም ማላት እነዚህ ዲያስፖራዎች በከፊል ዜጎች ናቸው፣ ሙሉ የአሜሪካን ዜጎች ናቸው። እነዚህም ዜጎችም ያልሆኑት ሙሉ ታክስ የሚከፍሉ ናቸው። ተጠሪ የኮንግሬስ አባል በእያንዳንዳቸው አላቸው። ይህንን ነገር እያየን ዝም አንልም። በነገራችን ላይ እኛም ግልጽ እንዲያደርጉልን የፈለግነው ነገር ቢኖር ምንድን ነው? በአሜሪካን የውጭ ጉዳይ ሚኒስቴር እና በአሜሪካን የግምጃ ቤት በኩል ስለዚህ ጉዳይ ላይ የሚወጡት መግለጫዎች ተጻራሪ ሆነው አግኝተናቸዋል። በግምጃ ቤቱ ለኢትዮጵያ የተወሰነ ግድብ ቀን ተሰጥቷት መታ መፈረም አለባት የሚል የሚያስገድድ ተጽዕኖ ያለው ጥሪ ሲደረግላት፣ የስቴት ዲፓርት የውጭ ጉዳይ ሚኒስትሩ ግን የለም፣ ኢትዮጵያ አጋር አገር እንደመሆኗ ይሄ ጉዳይ ደግሞ በጣም ሰፊና ብዙ ውይይት የሚያስፈልገው ለብዙ ጊዜ መነጋገር ያለብን ጉዳይ ነው፣ ወራት ይወስዳል፣ ግን መጨረሻ ላይ ልንቋጨው እንችላለን ብለን እናምናለን የሚለው ሁለት ተቃራኒ ጉዳዮች ሆኖ ስላገኘ ናቸው። እንደውም ይህ ጉዳይ ከተያዘ አይቀር ከግምጃ ቤቱና ከወርልድ ባንክ ወጥቶ ለውጭ ጉዳይ ሚኒስትር መሄድ ይገባል የሚል ግፊትም እያደረግን ነው።
በነገራችን ላይ ዲያቆን ዮሴፍ፣ ይህንን የህዳሴ ግድብን ጉዳይ በሶስቱ ሀገሮች መካከል ያለውን የአባይ ንግግር ጉዳይ ቀድሞም ሲከታተል የነበረው ላለፉት 8-9 ዓመታት ሲከታተል የነበረው የውጭ ጉዳይ መስሪያ ቤቱ ነበር። አንደኛ። ሁለተኛ፣ የእንደዚህ አይነት የዓለም አቀፍና የወሰን ተሻጋሪ ውሃዎችን ጉዳይ የሚመለከተው በዓለም አቀፍ ደረጃም እና የሚከታተለው እውቀቱም ልምዱም ሙያውም ቢሮውም ያለው ትጥቁም ያለው የውጭ ጉዳይ መስሪያ ቤቱ እንደሆነ ነው የሚነገረው በብዙ ባለሙያዎች፣ የራሳቸውን የአሜሪካን ዲፕሎማቶች ጨምሮ ያነጋገርኳቸውን እና ከዚያ ወጥቶ ነው ለገንዘብ ሚኒስቴር እንዲሰጥ የተደረገው። ይሄ የታዛቢነትም ይሁን ምንም አሜሪካ የፈለገችው ጉዳይ እንዲሰራ የተደረገው ይሄንን አንስታችኋል? በዚህ ደረጃ ተመካክራችኋል? ለምን የገንዘብ ሚኒስቴር ያለ እውቀቱና ያለ ሙያው ያለ እውቀቱ ስል ዳራም ከዚህ በፊት የቆየ የመስሪያ ቤት ወይም ኢንስቲትዩሽናል ሜሞሪም የሚባል የሌለው መስሪያ ቤት ለምን እንዲይዘው እንደተደረገ ተነጋግራችኋል?
ይህንን በጥያቄ መልክ ነው እንግዲህ ያቀረብ ነው። ለምን በግልጽ እንደሚታወቀው አንደኛ ሁለቱም የመንግስት ዋና አካሎች የሚሰጡት ማጠቃለያ ገለጻ የተቃረነ ነው። ከአንድ ሀገር ሁለት ፖሊሲ እየወጣብን ያለው። ሁለተኛ ወንድሜ፣ አሁን በጣም ጥሩ አድርገህ እንዳብራራኸው ይሄ ነገር ኢትዮጵያን ጉዳይ ብቻ አይደለም፣ የህዳሴን ግድብ ብቻ አይደለም። ማንኛውም በውጭ ሀገር ውስጥ ያሉትን የአሜሪካንን እንደው ሀሳብ የያዘ የጎተተ ጉዳይ በሙሉ በስቴት ዲፓርትመንት ማለት በውጭ ጉዳይ ሚኒስትሩ ነው የሚያዘው። ይሄ ሁሉ እያለ ግልጽ ባልሆነ መንገድ ይሄ ነገር ወደ ግምጃ ቤቱ ለምን ሄደ? አንድ ግን ፍንጭ ብቻ ሳይሆን ከነ ማስረጃው፣ በተለይ ግብጾች አሁን በግልጽ የሚናገሩት ነገር ምንድን ነው? የህዳሴውን ጉዳይ ላይ አሜሪካ ይህንን ጉዳይ በኢትዮጵያ ላይ ተጽዕኖ የሚያስገድድ አድርጎ ሊያመጣ የሚችለው የመንግስት አካል የገንዘቡ ወይም ግምጃ ቤቱ በመሆኑ ይሄም እንደውም አልበቃ ስላለ የዓለም ባንክንም በዚህ ጉዳይ እጁ እንዲያስገባ ይዞ የመጣበት አንድ ከበስተጀርባው ሌላ ጉዳይ ነበረ።
ዲያቆን ዮሴፍ፣ እስቲ በሌላው አካባቢ ያደረጋችሁት ያለ እንቅስቃሴ ደግሞ ካለ ይንገሩኝ። ከዚህ ከአሜሪካ ውጪ፣ ከዩናይትድ ስቴትስ ውጪ ማለት ነው፣ ምናልባት በአውሮፓ ደረጃ በካናዳ እና በሌሎች አካባቢዎች እንደዚህ እንቅስቃሴያችሁን አስፍታችሁ ከሆነ እስራኤልም ቢሆን ከእስራኤል መንግስት ጋር እያደረጋችሁ ያለ ዓለም አቀፍ ጥረት ካለ፣ ምናልባት የግብፅንም ወገን የምታገኙበት መንገድ ካለ፣ ሀሳብ ካላችሁ እና ሌሎች እንዲህ አይነት እንቅስቃሴ ያዘለ ከሆነ ዘመቻችሁ።
እንግዲህ ይሄ ነገር የመጣብን በዓለም አቀፍ ደረጃ ነው። በተለይ የዓለም ባንክ በዚህ ጉዳይ ውስጥ በመግባቱ ይህ አካል ደግሞ ቋሚ አካል እንደመሆኑ በቋሚ አካልነቱ ምክንያቱም የትረምፕ አድሚኒስትሬሽን እንግዲህ ምርጫ ውስጥ ነው ያለው፣ ሊሳካለትም ላይሳካለትም ይችላል። የዓለም ባንክ ግን ቋሚ የሆነ ከዚህም ከአድሚኒስትሬሽኑ እድሜ በላይ ሊቆይ ብዙ አይነት ተጽዕኖ በኢትዮጵያ ላይ ሊያደርግ የሚችል አካል እንደሆነ ስለምናውቅ እንደ ላነሳው የምፈልገው ነገር ምንድን ነው? የዓለም ባንክ ዋና የቦርድ አባላቶችን በሙሉ ስማቸውን አግኝተን አድራሻቸውን አግኝተን አንደኛ የዓለም ባንክ በዚህ ጉዳይ ላይ መግባት አልነበረበትም፣ የውስጥ ደንባችሁን ሁሉ የሚሽር አድራጎት ነው ያደረጋችሁት እና ይህንን ነገር መግለጽ አለባችሁ ለኛ የዓለም ባንክ እንዴት እዚህ ጉዳይ ውስጥ እንደገባ የሚል ለሁሉም እዛ ቻርተር ውስጥ ላሉት ቦርድ ኦፍ ዳይሬክተርስ። ቦርድ ኦፍ ዳይሬክተር ማለት ለዓለም ባንክ የገንዘብ ሚኒስትሮች ነው፣ የተለያዩ አገሮች ገንዘብ ሚኒስትሮች ነው። እና ለነሱ ደብዳቤ ልከናል። ሌላው የተደረገው እንግዲህ ነገር ምንድን ነው፣ በዓለም አቀፍ ደረጃ የመጣ ነገር ስለሆነ ኢቭን ነው ጉዳዩ እዚህ በትኛው ታክስ በምንከፍልበት ሀገር በአሜሪካ ቢሆንም ቀደምተኝነቱ የተጽዕኖ በዓለም ደረጃ ያሉትን ኢትዮጵያኖች በሙሉ ዲያስፖራውን አካል በሙሉ የሚነካ በመሆኑ አንደኛ ዩሮፒያን ዩኒየን በዚህ ጉዳይ ላይ አትሊስት መለስ ያለ አቋም ያለው በመሆኑ ይህንን ነገር እንዲይዝልን ከአውሮፓ ውስጥ ካሉ ኢትዮጵያኖች ጋር በመጻጻፍ ላይ እንገኛለን። ሌላው አፍሪካን ዩኒየን በተለይ ደግሞ የአፍሪካ አንድነት የአረብ ሊግ የሚባለው አሁን በአጠቃላይ ከሱዳን በስተቀር ከግብጽ ጋር በመወገኑ የአፍሪካን አንድነት ደግሞ የኢትዮጵያን ጉዳይ አትሊስት ሞላ ጎደል የሚደግፍ በመሆኑ እነሱ በዚህ ጉዳይ ላይ የበለጠ ተቃውሟቸውንም የሚደረገውንም ተጽዕኖ ከአሜሪካ የመጣውን ተጽዕኖ እንዲያሰሙ እየጠየቅን ነው። ግብፃውያን ጋር በተለይ እዚህ አሜሪካ ውስጥ ያሉ ግብፃውያኖች ጋር ግንኙነት ጀምረናል ለመነጋገር። እሺ በመንግስት ደረጃ እንዲህ አይነት ነገር ይደረጋል፣ እኛ ግን ህዝብ ለህዝብ መተዋወቅ መገናኘት አለብን፣ መነጋገር አለብን። አንዳችን ብንጎዳ ሌላችንም የበለጠ እንደምንጎዳ የምንረዳዳበት ውይይት እንክፈት በሚል እኛም ስለቀረብናቸው እነሱም መልካም ስሜት አሳይተውናል ለመገናኘትና ለመነጋገር። በእውነት ለመናገር ከሆነ አሁን ያለው ሁኔታ ትንሽ የዛሬ ሳምንት ከ15 ቀን በፊት ከነበረው የተሻለ ነገር እያየን ነው። አንደኛ እነዚህ ቅድም ያነሷቸው የተለያዩ የህግ የኮንግሬስ አባሎች እየወጡ ገለጻና አቋም እየወሰዱ መጥተዋል። ሁለተኛ ነገር ደግሞ በትክክል እንደተረዳ ነው የሱዳን አልፈርምም ማለቷ በዚህ ጉዳይ ላይ ኢትዮጵያን አጋር ሆና ከሶስቱ ሲወያዩ ከነበሩት ሲደራደሩ ከነበሩ ሀገሮች ግብጽ ብቻዋን እየቀረች መሆኑ ለእኛ ትልቅ የሞራል እርዳታ ሆኖልናል። እና እንደውም ባለፉት 2 ቀናት የሰማነው ሱዳኖች አቀራርባለሁ ኢትዮጵያንና ግብፅን እኔ ሚዲየት አደርጋለሁ እና የአሜሪካ በዚህ ጉዳይ ላይ እጇን ታንሳ የሚል መግለጫ እንዳወጡ ሰምተናል። እሱን የበለጠ መረጃውን ካየን በኋላ በዚህ ጉዳይ ላይ ይሄንን በተለይ አፍሪካን ዩኒየን ይሄንን ጉዳይ የበለጠ እንዲገፋበት ለማድረግ እየሞከርን ነው። ግን ደስ የሚለው ነገር ምንድን ነው? HR 128ን በምንገፋበት በዛን ሰዓት በምንሰራበት ጊዜ ከነበረው መተባበር አሁን የበለጠ ሰፋ ያለ ብዙ ምሁራኖችን ብዙ ባለሙያዎችን የሚያካ ትት በየቦታው ከመጀመሪያውን ጀምሮ ብዙዎችን እያሳተፈ ስለመጣ አዳዲስ የሆኑ ይህንን ኢትዮጵያን ጉዳይ የማስረዳት የመግለጽ እና የተለያዩ ሰዎችን እና ድርጅቶችን የማነጋገር እና የመቅረብ እንትን ተጀምሯል። እንደውም ናይል አድቮኬሲ ግሩፕ የሚባል ነው የተፈጠረው። ልክ ከኤምባሲው ጋር የመጀመሪያውን ስብሰባ ካረግን በኋላ ይህንን አድቮኬሲ ግሩፕ እንዲውጣጣ ተደርጎ እኛም እዛ ውስጥ ከነሱ ጋር ሆነን እየሰራን ነው እና በብዙ መቶ የሚቆጠሩ ሊቃውንቶች አሁን በዚህ ጉዳይ ላይ እጃቸውን አስገብተዋል እና ሰፋ ባለ መንገድ ነው የተጀመረው ንቅናቄው ለማለት ነው።
ናይል አድቮኬሲ ግሩፕ የአባይ ተሟጋቾች ቡድን እንደማለት ነው። በዓለም አቀፍ ደረጃ የሚንቀሳቀስ ቡድን ነው ይሄ።
ትክክል።
ኢትዮጵያውያን ብቻ ናቸው ወይም ትውልድ ኢትዮጵያውያን ብቻ ናቸው ወይስ ሌሎችም አሉበት? እዚህ ውስጥ
ውጭ ያለ ከኢትዮጵያውያንነት ውጭ የሆኑት በአማካሪነት አሉ፣ ከኛ ጋር ይሰራሉ። ነገር ግን በውስጡ ሆኖ የምንሰራው ኢትዮጵያን እና ኢትዮጵያን ትውልድ ያለንን አበስታሁን የምንሰራው።
ዲያቆን ዮሴፍ ተፈሪ፣ ጥረታችሁ የሰመረ እንዲሆን እመኛለሁኝ። ሌሎቹም ወገኖች የሚናገሩት ካለ በገንዘብ ሚኒስቴሩም በኩል በዓለም ባንክም በኩል በግብፅም በኩል የሚናገሩት ካለ ለማግኘትና ሀሳባቸው እንዲያንሸራሽሩ ለማድረግ ጥረት አደርጋለሁኝ። አሁን ግን እግዚአብሔር ይስጥልኝ ለሰጡኝ ጊዜ ዲያቆን ዮሴፍ።
እግዚአብሔር ይስጥልኝ አክብራችሁ ስለጠየቃችሁኝ እና እጅ እነሳለሁ። እሺ ጌታዬ።
ከዚሁ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያያዘ ጥያቄ ሰሞኑን ዋሽንግተን ዲሲ አካባቢ ለነበሩት የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ መሪ ለዶክተር ብርሃኑ ነጋ አንስቼላቸው ነበር። እንዲህ አሉ።
የአባይ ጉዳይ የሀገር ጉዳይ ነው። በአባይ ጉዳይ ላይ ብዙ ስህተቶች ከዚህ በፊት በግድቡ ጉዳይ ብዙ ስህተቶች ተፈጽመው ሊሆን ይችላል። ብዙ ገንዘብ እንደተበላበት እናውቃለን። ብዙ የኢንጂነሪንግ እና ሌሎች ስህተቶች እንደተደረጉ እናውቃለን። ያም ሆነ ይህ ግን ይሄ የሀገራችን ሀብት ነው። ኢትዮጵያውያን በገዛ ገንዘባቸው ሌላ ምንም የውጭ እርዳታ ሳያገኙ እየሰሩት ለሀገራችን እድገት ለሀገራችን ዝመና ትልቅ አስተዋጽኦ የሚያደርግ ግድብ ነው። ይሄንን ሌላውን ለመጉዳት ግብጽን ለመጉዳት ወይም ግብጽን ለማስራብ ወይም ግብጽን ለማስጠማት ኢትዮጵያውያን ኢንትረስት አላቸው ብያላሉ። ግን የሚገባቸውን የማግኘት ደግሞ መብታቸው። ይሄንን ማንም አሜሪካ ሆነ ማን በጉልበት በማስፈራራት እንደዚህ ካደረክ ገንዘብ ከለክላለሁ ብሎ እንትን ሊልበት የሚችል ወይንም ሌላ የአሜሪካንን የውጭ ግንኙነት እንትን ይጠቅማል ብሎ በማሰብ የሚያደርጉት ነገር በኢትዮጵያውያን ዘንድ ተቀባይነት የለውም። ኢትዮጵያውያን አንድ ነገር ያለን ለራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና እንዴ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ያስባለሁ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያይተን አይደለም መቆም ያለብን፣ በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይሄንን ደግሞ እንደምንወጣው ምንም ጥርጥር የለኝም።
አንዳንድ ሰዎች ሲናገሩ በዚህ አሁን ባለው ሁኔታና ቀደም ሲል ያነሳናቸው እርሶ አደጋዎች ሲሉ ስጋት የገለጹባቸው ሁኔታዎች አንዱም ምክንያት አባይ ነው እያሉ የሚናገሩ አሉ። በአባይ ምክንያት ኢትዮጵያ ላይ የተነሳ ሴራ ነው ወይም የሚጠነጠን ጦርነትና የእርስ በርስ ፍጅት፣ የሃይማኖት የዘርና የመሳሰሉ ልዩነቶችን የማስፋት ዘመቻ ውጤት ነው የሚሉ አሉ። ይካፈላሉ? ይህን ሀሳብ እርሶ ይጋራሉ?
እኔ የምልህ እንዲህ አይነት ነገር መቼም በፋክት ላይ ተመስርተን የምታደርገው ነው። እንዲህ አይነት መረጃ ያላቸው ሰዎች መረጃውን ቢያካፍሉን ጥሩ ነው ለሁላችንም፣ በመረጃ ላይ ተመስርቶ እንነጋገር። ግን በአጠቃላይ ማለት የምችለው ብዙ አገሮች፣ በተለይ ጎረቤት አካባቢ ያሉ አገሮች ኢትዮጵያ ተዳክማለች፣ የውስጥ ግጭት ውስጥ ባለችበት ጊዜ ያንን ተጠቅመን የምንፈልገውን እናደርጋለን ብለው ሞክረዋል። የሶማሌን ጉዳይ እናውቀዋለን። ግን አንድ ነገር ኢትዮጵያውያን የሚታወቁበት ነገር ቢኖር እንዲህ አይነት የውጭ አደጋ በሚመጣ ጊዜ በውስጥ እንኳን ያሉ አምስተኛ ረድፈኞች ቢኖሩ ያንን ማስቆም ማህበረሰቡ ምን ያህል ተሰባስቦ አገሩ ሊጠብቅ እንደሚችል ነው። በክፉ ጊዜ በአገሩ ችግር ጊዜ ጥቅም አገኛለሁ ብሎ መሞከር በኢትዮጵያ ላይ ከታሪክ አለመማር ነው። ይህንን ባይሞክሩት ይሻላል። በአስር ጊዜ የውስጥ ጥላቻና ግጭት ቢኖርብን የውጭ ኃይሎች መሰረታዊ መብቶቻችንን ለመገናጠም በሚሞክሩ ጊዜ በፍጹም ወደኋላ የማይል የሚተባበር ማህበረሰብ ነው ይሄን ያደርጋል። በዚህ እንጠቀማለን ብለው ከውጭ ሀገር በተለይ እንደዚህ አይነት ሀገራዊ የሆነ ጥቅም አሳልፈን በመስጠት የምናገኘው ጥቅም አለን የሚያስቡ ኢትዮጵያውያን ወገኖች አሉ። ይሄ ለማንም ያልበጀ ለማንም የማይበጅ አደገኛ አካሄድ ነው እና ከዚህ ቢጠንቀቁ ነው የሚሻለው። ከታሪክ ቢማሩ ጥሩ ነው ነው ብለው
ለነገሩ ይህንን ጥያቄ ያነሳሁት አልፎ አልፎ ከራሳቸው ከግብጽ የፖለቲካ ሰዎች ከግብጽ መገናኛ ብዙሃን የሚነሱ አንዳንድ ሀሳቦችንና ዛቻዎችን እንደዚሁም ሴራዎችን ጭምር የሚያንጸባርቁ ጽሁፎች፣ የቪዲዮ ውጤቶች ሁሉ በማህበራዊ መገናኛም በሌሎች የመገናኛ ብዙሃን ዘርፎችም ስለሚታዩና ስለሚወጡ ነው። ፕሮፌሰር ብርሃኑ በአንድ በኩል በእንደዚህ አይነት ሁኔታ የግብጽ ምሁራን፣ ተቃዋሚ ፓርቲዎች፣ የፖለቲካ ሰዎች፣ ሌሎችም ይሰባሰባሉ። እነሱም ቢሆኑ ትልልቅ የሆኑ ግዙፍ የሆኑ ዓለም አቀፍ ዘመቻዎችንም ያካሂዳሉ። በሀገራቸውም ውስጥ የፖለቲካ እንቅስቃሴዎችን አጠናክረው ያደርጋሉ። በእንደዚህ አይነት ሁኔታ እነሱ ልክ ናቸው ልክ አይደሉም ለማለት ሳይሆን፣ በእንደዚህ አይነት ሁኔታ እናንተ የኢትዮጵያ ምሁራን፣ የፖለቲካ ፓርቲ መሪዎች የምታደርጓቸው ዓለም አቀፍ ዘመቻዎች፣ እንቅስቃሴዎች የምታስቧቸው የምትሰባስቡባቸው አሉ?
እኔ ስለ ሌሎቹ የፖለቲካ ድርጅቶች አላውቅም። በአሁኑ ጊዜ እኔ አሁን ለምሳሌ ውጭ ሀገር ከመጣሁ በኋላ በውጭ ሀገር የእኛ ድርጅት ደጋፊዎች፣ ድጋፍ ማህበራትን አሰባስቤ አነጋግሬያለሁ። በዚህ ጊዜ ውስጥ ከተነሱት ጥያቄዎች አንዱ ይሄ ጉዳይ ነው። ከዛም ባሻገር አቢሳናገር ከኢትዮጵያ አምባሳደር ጋር ቁጭ ብዬ በዚህ ጉዳይ ላይ ተነጋግሬያለሁ። ያለውን ሁኔታ በመመለከት እና አባሎቻችንን የምንነግረው ደጋፊዎቻችንን የምንነግረው አንድ ነገር በአገራዊ ጉዳይ ላይ ምን ጊዜም መተባበር ከሌሎች ሀይሎች ጋር ተባብሮ ያንን ያገጽ ማስጠበቅ ግዴታ አለባችሁ። በዚህ በአባይም ጉዳይ የአሜሪካ መንግስት የሚያደርገው ከፊት ካለ ያንን ለመቋቋም ከሁሉም ኢትዮጵያውያን ጋር ሆናችሁ መስራት አለባችሁ። በዚህ ጉዳይ ላይ አባሎቻችንና ደጋፊዎቻችን እንደሚረዱ ለአምባሳደሩ ነግረዋል። ይሄንን እናደርጋለን። ወደፊትም ከዚህም በተጨማሪ ማድረግ ያሉብን ብዙ ነገሮች አሉ። በዚህ ጉዳይ ላይ መንግስትም የፖለቲካ ፓርቲዎችን ኃላፊነት የተሰማቸው የፖለቲካ ፓርቲዎችን ሰብስቦ በጉዳዩ ላይ አማክሮ ፖለቲካ ፓርቲዎችን በጋራ አንድ ላይ ከመንግስት ጋር ሆነን ምንም አይነት በዚህ ጉዳይ ላይ የተለየ ነገር እንደሌለን ማሳየት አለብን። ይሄ ባስፈለገ ጊዜ በምንም ሁኔታ መተባበርኛ ዝግጁ። We'll be right back.
አመሰግናለሁ ፕሮፌሰር ብርሃኑን። በሌሎች ጉዳዮች ላይም ተነጋግረናል፣ ይመለሳሉ። ህይወት በአባይ ዙሪያ የተከታዩ ዘገባ ርዕስ ነው። ከወንዙ በአምስትና በአስር ደቂቃዎች የእግር ጉዞ ርቀት ላይ ቢኖሩም ንጹሕ ውሃም የኤሌክትሪክ ኃይል አገልግሎትም እንደሌላቸው የሚናገሩ የአባይ ዳር ሰዎች የከፋ ስለሚሉት ድህነታቸው ሲያማርሩ፣ ህዳሴ ግድብ በእውኑ ለሕይወታቸው የህዳሴ ተስፋ ምንጭ መሆኑን ይናገራሉ። አስቴር ምስጋናው ሰሞኑን ያሉበት ሄዳ አይታቸዋለች፣ የሚሉትን ሰምታለች። የታዘበችውን ያሏትን ታካፍላችሁ።
ተቀምጬ ወረፋ ጠብቄ የማመጣ
ስንት ሰዓት ወረፋ ይጠብቃል?
ጠዋት ይሄን ነው ጠዋት ይሄን ስተውን አራት ሰዓት አይበልጥም። ሁልጊዜ ነው እንጂ በቀን በቀን ያለች የምትቀዳ ሁልጊዜ ነው እንጂ ተቀዳች ሰኞ የሚከፈት እስከ ሰኞ ሲነውቀዳ።
የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የእሳቸውንና የመሰል የአካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመምና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራትና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ።
የሰው ወቀዳለ
ለራስዎ ፍጆታ ከማምጣት ባለፈም ደግሞ ለሌላ ሰው ያመጣሉ?
አመጣለሁ።
ስንት ብር ይከፈልዎታል?
በወር ነው እንጂ እንደ ሰጡ ነው መቀበል።
ዶ ጤና ስላጣች ነው ይሄን ስራ የሚሰሩት?
ነው እንጂ ጠናጣች ባላጊታ ዘየሄዳ ጠናጣ ሶስት ወንዳለ እና መጠች ይሸታለሁ። እኔ አባቷ ሞቷል። እነኛ ስኳል እና ጋይስር ማይዝን ልጅት ብትዋት እኮ እንድችለ ነው ተቀምጤ።
ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ.ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ።
ህዝቡ 240 ሰው ነው የሚጠቀምበት። ከ240 ሰው ያው ሰው እየተቸጋገረ ኮሚቴዎች፣ ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎች እኔም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለ ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ ይቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራረው ነገር የላትም። ያው ከአባይ 10 ደቂቃ መንገድ ርቀት ነው ውሃው ያለ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ጠቀሚች አንድ ጀሪካ ውሃ ለመጠጥ ብቻ ናት።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው?
አገልግሎቱ ስለበዛበት 18 ዓመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆሙኝ ነው። አምስት ደቂቃ ቁሞ እንደሆነ 2-3 ጀሪካ ይቀዳል። 10 ደቂቃ ቁሞ እንደሆነ 7-8 ጀሪካ ውሃ ይቀዳል። እንደዛ እያረኩኝ ነው ራሱን አሁን የምጠቀም ራሱ ዘበኞች 6 ሰዓት ላይ ዝጊ 7 ሰዓት ላይ ክፈች ቢሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትእዛዝ በላይ ሆኜ ዝም ብዬ ነው እኔ አሁን የምሰራ።
እዚሁ አንዳሳ ቀበሌ ነው የሚገኘው ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ።
ጫካ ዛሬ ተከልክሏል። አሁን
ጫካ የሚሄዱ ምን ሊያደርጉ ነው?
እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ምናመጣ ያና ምጠንም እየተጠቀምነ ነው በምጣዱ። አሁን ተቀምጨ ስጋግር ልቤን ሲመተኝ በቃ ልበ መምተኛ ሁኜ አንድ 16 ዓመት ነው ጠበል የጠጣው። ዛሬ አይኔ ጠፍቷል። መብራት ይመጣልን በስኮ ምጣድ እንጥዳለን፣ ድስት እንጥዳለን፣ ቡና እናፈላለን። ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል። በዳሪ ላምባዲና ገዝተን ነው የምንጠቀም።
የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና
አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች።
በኩራዝያት በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቃለሁ እና ያ የፀሐይ ብርሃን እያለ አይኔን ያመመኝ እና ብዙ ፍላጎትም የለኝም። ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ። ጭሱም ሽታውም ኩራዝ ለምንም እንትን አይልም፣ ብዙ ጉዳት አለው።
አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው?
አረ ቅርብ ነው፣ እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለእኛ ምንም እየጠቀመን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያል ነበር ግን እንደዛም አዋጠን መብራቱም አልመጣልንም። ሲቀጥል ደግሞ አባይ ግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋል ወይም እዚህ ደረጃ ደርሷን እየተባለን አይደለም።
ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከስምንት ዓመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከ70% በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይህንኑ ነው።
ያው አባይ ግድብ ራሱ ገድብ ያለው ሰጥቻለሁኝ፣ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ሰጠናን።
አባይ ተገድቦ ውሃው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል።
አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ።
በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20% አይበልጥም። የነሱ ገጠር ከተማ ተደምሮ 100% ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብጽ አሁንም 100% በገጠር በከተማ ሲያደርሱ፣ ኢትዮጵያ ውስጥ ግን በአማካኝ ከ50% የማይበልጥ በተለይም በገጠር የተለያዩ ጉድጓዶቹን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብጽና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብጽ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5% በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው።
በወሰን ተሻጋሪ ወንዞች ላይ 3 መሰረታዊ መርሆዎች አሉ፤ ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆዎችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ እምቢያለ።
የህዳሴ ግድብ በሚጀመርበት 2003 ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ የሆነ ሰላም መረጋጋት የነበረበት ነበር በአገር ደረጃ። ከግብጽ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብጽንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት እና አገሪቷ በፖለቲካ አለመረጋጋት፣ በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበር። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ ጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነውና ግብጽን ደግሞ በመናይበት ሰዓት ባሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በአለም አቀፍ ደረጃ ያለው ሁኔታ በመናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ
ኢትዮጵያ አሁን ያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ። አቶ ቢያለ
ናይል ጉዳይ የኢትዮጵያ ህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ ደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም፣ ግብጽም ፈቅዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነውና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት፣ መልካም አስተዳደሩን ማስፈን፣ ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ አረብን የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ እነ ቻይናንም እነ ራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ። ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም፣ ጦርነት እንገባለንም የድሮ ነው፣ ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ። እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች። እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ያህል ቢሆኑ ይህንን የምናየውን ወንዙን ምንጩን መቀየር አይችሉም። እነሱ ምንም ቢመጣ ውሃው ከኛ ጋር ነው።
የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል።
ህዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብለሽ ዝናብ ጠብቀሽ የምትኖሪ ኖሮ አይደለም። ዝም ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንጻር ነው ሌሎችም ሀገሮች አብሮ ተስማምተው ናይል ቤዝን ኢኒሼቲቭ በሚባል በዛ ስር የሆነ ስምምነት ህግ፣ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት 6 ሀገሮች የፈረሙበት፣ 4ቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ አለ። ከዛ በኋላ ናይል እንዴት እንጠቀም፣ በእኩልነት እና በፍትሃዊነት እንዴት እንጠቀም የሚል ህግ ይወጣል ተብሎ እየጠበቀ ነው። ይህን በማድረግ ኢትዮጵያ ከፍተኛውን ድርሻ ትወጣለች። ግብጾች ምንድን ነው እዚህ ደረጃ ደርሳቸው በኢኮኖሚ የተሻለ የሆኑት ምንድን ነው? አስዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበው ነው። ሌሎች ሀገሮች በዓለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች አደጉ የምትባያቸው መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንጻር ውሃው ሀብታችን ነው፣ ያለ ውሃ የሚሆን ነገር አይደለም። የዛሬ 20 30 ዓመት በፊት 60-50 ሚሊዮን ህዝብ ነበር፣ አሁን በጥፍ አጎል። ይህን ህዝብ ለመመገብ ውሃውን ማልማት ምንም ጥያቄ የለውም። ሀይል ያስፈልጋል፣ ምግብ ያስፈልጋል። በኑሮ ላይ በጣም ከፍተኛ እንትን ውስጥ እያለን ያለ ነበር። ምክንያቱም 15000 ጌጋዋት አወር ነው የሚገኘው። ይሄ ማለት በአመት ቢያንስ 1 ቢሊዮን ዶላር ሊያስገኝ ይችላል። ቀደም የነገርኩሽ የተጠኑ ሌሎች አሉ። ወደ 40000 ጌጋዋት አወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ 5-6 ቢሊዮን ዶላር የማግኘት እድል ከሃይድሮ ፓወር ብቻ። ሌላው አሳው፣ የመጓጓዣው በተወሰኑ መስኖዎች እነኝ ነገሮች ሁሉ እንዳሉ ሆኖ ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከ ዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይህን ግድብ ገደብን ማለት ትርጉሙ ብዙ ነው ለኢትዮጵያ። ኃይል ማመንጨት ብቻ አይደለም፣ የሉዓላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበርም ጭምር ነው። ስለዚህ ኢትዮጵያ ይህን እንዳስበው ግድቡን በአግባቡ መጨረስ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቀቀው ያውቁታል። ማደግ እንድንፈልግ እንድናድግ ስለማይፈልጉ ነው። ጥያቄ የለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍርሃት ስላላቸው ከዛ አንጻር ነው እና ያንን መተማመን ያስፈልጋል።
በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል፣ ድርድሩም በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አመሰግናለሁ አስቴርን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም እና በዩቱብም አለን። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ጽዮን ግርማ ነች። ወደ ተከታዩ ዘገባ እንሸጋገር። የደቡብ ጸጥታ የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የጸጥታ ሁኔታ ቀደም ሲል ከነበረበት በብዙ የተሻሻለ መሆኑ ሰሞኑን ተገልጿል። ይሁን እንጂ ጊዜያዊው ወታደራዊ አስተዳደር ዛሬውኑ እንደማይነሳ የክልሉ መንግሥት ቃል አቀባይ ወይዘሮ ሰናይት ሰሎሞን ለጋዜጠኞች ተናግረዋል። ለዝርዝሩ ዮናታን ዘብዴዎስ ከሐዋሳ።
ስለ ወቅታዊ የክልሉ የጸጥታ ሁኔታ መግለጫ ሰጡት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን የህዝቡን የለውጥ ፍላጎት ሽፋን በማድረግ አንዳንድ አካላት በክልሉ ግጭት እንዲነሳና ለተለያዩ ቀውሶች እንዲጋለጡ አድርገዋል ብለዋል።
በየአካባቢው በየዞኑ ያሉ የአደረጃጀት ጥያቄዎች፣ የወሰን የማካለል፣ የአስተዳደራዊ ተጠሪነት ጥያቄዎች፣ የወረዳ ማዕከል ሆኖ የማገልገል ጥያቄዎች፣ የሃይማኖትና ሌሎች አርብቶ አደሩ አካባቢ ከጎጂ ልማዳዊ ድርጊቶች ጋር ተያያዥነት ያላቸው እንደ መንስኤ ተደርጎ ይወሰዳሉ ማለት ነው። ከዚህ ጋር ሌሎች የመልካም አስተዳደር ጥያቄዎችም ለግጭት መንስኤ ሆኖ ያገለገሉበት አግባብ እንደነበረ ማየት ተገቢ ነው ማለት ነው። በተከሰተው የጸጥታ ችግር ደግሞ ዜጎች ሞት፣ የአካል ጉዳት፣ መፈናቀል እና ከዚህ ጋር ተያያዥነት ያላቸው የስነ ልቦና ጉዳት፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ የገቡበት ሁኔታ ያው የቅርብ ጊዜ ትዝታችን ነው ማለት ነው። ሌላው የመንግስት መዋቅሮች መደበኛ ስራ ያቆሙበት ኢንቨስትመንት በአግባቡ ኢንቨስትመንቶች ስራዎችን ማከናወን ያልቻሉበት፣ እንደዚህ የዘረፋ የማቃጠል፣ ዜጎች ከቦታ ቦታ ነጻ ሆኖ መንቀሳቀስ የማይችሉበት ሁኔታዎች ተፈጥረው የነበሩበት ሁኔታ ነው ያለው።
የክልሉ መንግስት የጸጥታውን ችግር በዘላቂነት ለመፍታት ባደረገው ጥረትም አንጻራዊ ነው ያሉት ሰላም በአብዛኛው የክልሉ አካባቢዎች መፈጠሩም ተናግሯል። ይህ ማለት ግን የክልሉ ሰላም ተረጋግቷል ማለት እንዳልሆነም ገልጠዋል።
የጸጥታ መዋቅሩ በየደረጃ ካለው ፖለቲካ አመራሩ እና ከህብረተሰቡ ጋር በመቀናጀት እነኚህን የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል ማለት ነው። በየአካባቢው የተወሰኑ ቡድኖች እየተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች እንደ መንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ፣ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመግታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው። እነኚህ ከቁጥጥር ውጪ የሆኑ የነበሩ ኦልሞስት የመቆጣጠር ሁኔታና በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው።
በመሆኑም የተቀረው አካባቢዎች ቢኖርም የተፈናቀሉ ዜጎችን ወደ ቀያቸው መመለስ መቻሉና የኢኮኖሚ እንቅስቃሴ መሻሻል ማሳየቱንም ወይዘሮ ሰናይ ሰለሞን በመግለጫቸው ተናግሯል።
የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ እንደዚሁ የተሻለ ደረጃ ላይ ያለበት ሁኔታ ነው ያለው። የኢንቨስትመንት ስራዎችም ወደ ተግባር የተገቡበት አዳዲስ ኢንቨስትመንቶችም እንደዚሁ ወደ ስራ እንዲገቡ ፈቃድ እየተሰጠ ወደ ስራ እየገቡ ያሉበት ያሉትም ደግሞ የነባሮቹም የተሻለ እንቅስቃሴ ያደረጉ ያሉበትን ሁኔታ ለማንሳት ያክል ነው። የቱሪስት ፍሰትም በዛ ደረጃ የተሻሻለበት እና የቱሪስት ፍሰቱ ስራ እየተነቃቃ የመጣበት ሁኔታ እንዳለ ለማንሳት ያክል ነው። ሌላው ከተሞቻችን ትልልቅ ስብሰባዎች እና ኮንፈረንሶችን በስፋት የማስተናገድ ስራዎችን የጀመረችበት አግባብ እንዳለ ከጸጥታው አኳያ ተሰርቶ የመጣውን ለውጥ በዚህ መንገድ መያዝ ብቻ ጥሩ ነው ለማለት ነው።
በአንዳንድ አካባቢዎች በተለያዩ ምክንያቶች በህዝብ መካከል ተፈጥሮ የነበረውን ግጭት መፍታት ተችሏል ያሉት ኃላፊዋም አሁንም የተፈናቀሉ ነገር ግን ወደ ቀያቸው ያልተመለሱ ዜጎች መኖራቸውን አልሸሸጉም።
ሌላው በደቡብ ኦሞ አካባቢ የነበረው አርብቶ አደሩ እርስ በርስ ይፈጠር የነበረውን ግጭት ከህብረተሰቡ ጋር ውይይት በማድረግ ባህላዊ የግጭት አፈታት መንገዶችን በመጠቀም እዛ አካባቢ ያለውን ችግር ለመፍታት ተችሏል። ለምሳሌ ከስኳር ፋብሪካ ጋር ተያይዞ የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ጋር ተያይዞ ይከሰት የነበረ የግጭት ሁኔታ በሰላም አጎ